ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው።
በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ ጥቅምት 19 2012 ዓመተ ምህረት ዝግጅታችን ጀመረ።
ጤና ይስጥልን አድማጮቻችን፣ እንደምን አምሽታችኋል? የምናስተናግዳችሁ ትዝታ በላቸውንና
ጤና ይስጥልኝ ክቡራትና ክቡራን፣ እኔም ሶሎሞን አባተንን። በቀጥታ ዝግጅቶቻችንን በፌስቡክ ላይቭ አት ቪኦኤ አምሃሪክ እንደዚሁም በአሃዱ ራዲዮ 94.3 ላይ ታገኛላችሁ።
737 ማክስ ጄቶች ላይ የቴክኒክና የንድፍ ችግር እንደነበረባቸው አምራቹ ቦይንግ ኩባንያ ለመጀመሪያ ጊዜ በአደባባይ አምኗል።
On behalf of myself and the Boeing company, we are sorry, deeply.
በራሴና በቦይንግ ኩባንያ ስም ጥልቅና እውነተኛ ይቅርታ ጠይቃለሁ። እኔ ራሴ እንደ ባልና እንደ አባትም በደረሰባችሁ ጉዳቶች ልቤ ተሰብሯል።
የቦይንግ ዋና ሥራ አስፈጻሚ ዴኒስ ሚውለንበርግ በዩናይትድ ስቴትስ የተወካዮች ምክር ቤት ፊት ትናንትናና ዛሬ ቀርበው እየሰጡ ካሉት ቃል የተቀነጨበ ነው። በአብይ ርዕስ ዘገባ ይዘናል። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
የኢትዮጵያ ሰብአዊ መብቶች ኮሚሽንና የኢትዮጵያ ሰብአዊ መብቶች ጉባኤ ሰሞኑን በኢትዮጵያ የተለያዩ ክፍሎች ተፈጽመዋል በተባሉ የሰብአዊ መብቶች ጥሰቶች ላይ መንግስት ሕጋዊ እርምጃ እንዲወስድ ጠይቀዋል። ኢሰመጉ ኃላፊነታቸው ባልተወጡ የመንግስት ኃላፊዎችና የጸጥታ ኃይሎች ላይም ሕጋዊ እርምጃ ይወሰድ ሲል፣ ኮሚሽኑ በበኩሉ የሰሞኑ ድርጊት የሕግ የበላይነትን በእጅጉ የተፈታተነ ነው ብሏል። መለስካቸው አማሃ ዜናውን አድርሶናል።
የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ መንግስት በሕገ መንግስቱ ቃል ኪዳን በገባቸው ዓለም አቀፍ ድንጋጌዎችና ሌሎች ሕጎች የገባቸውን ግዴታዎች እንዲፈጽምና እንዲያስፈጽም በመግለጫ አሳስበዋል። ጥቅምት 1 ቀን 2012 ዓ.ም በአፋር ክልል ማንነታቸው አይታወቅም ባላቸው ታጣቂዎች የ17 ሰዎችን ሕይወት የቀጠፉትን፣ ጥቅምት 11 ሌሊት የፖለቲካ አክቲቪስት ጃዋር መሐመድ ያስተላለፉትን መልእክት ተከትሎ በኦሮሚያ ክልል የተለያዩ ስፍራዎች በተፈጠረ ሁከት ያያሌ ሰዎች ሕይወት ማለፉን፣ ቁጥራቸው በውል የማይታወቅ ዜጎች የአካል ጉዳት እንደደረሰ፣ ግምቱ ተለይቶ ያልታወቀ ንብረት መውደሙን በመዘርዘር መንግሥት ተገቢውን ማጣራት አድርጎ ድርጊቱን ባነሳሱና የሰብአዊ መብቶችን ጥሰቶችን በፈጸሙ ግለሰቦችና አካላት እንዲሁም ይህንን የመከላከልና የመቆጣጠር በሕግ የተጣለባቸውን ኃላፊነት ሳይወጡ በቀሩ የጸጥታ ኃይሎችና የመንግሥት ኃላፊዎች ላይ ሕጋዊ እርምጃ እንዲወሰድ ጠይቀዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን በበኩሉ በተከሰተው ሁከት በቀጥታ ወይንም በተዘዋዋሪ መንገድ በጥፋቱ ተሳታፊ የሆኑ ሰዎች ሁሉ በሕግ ተጠያቂነታቸው መረጋገጥ አለበት ይላል። የኮሚሽኑ መግለጫ አክሎ በተለይ ጥቅምት 12 ቀን 2012 ዓ.ም ጀምሮ በተቀሰቀሰው ውዝግብና ሁከት የተሞላ ነውጥ የበርካታ ሰዎች ሕይወት ከመጥፋቱ፣ የአካል ጉዳት ከመድረሱ፣ ንብረት ከመውደሙና የሰዎች መደበኛ ኑሮና ሰላማዊ ሁኔታ ከመረበሹ በተጨማሪ ሰብአዊ መብቶችን ከፍተኛ አደጋና ስጋት ላይ የጣለ እጅግ አሳሳቢ ክስተት ነው ብሎታል። የኮሚሽኑ መግለጫ በተለይ አለ ካለው የቅሬታና የጥያቄ መፍቻ ሕጋዊ መንገድ ውጪ በአመፅና በእልቂት ማስፈራሪያ ለማስፈጸም የታየው ተግባርና ያስከተለው ጉዳት የሕግ የበላይነትን፣ የአገርን ሰላምና ሥርዓትን በአደባባይ በመገዳደርና በመጣስ ከፍተኛ የሰብአዊ መብቶች ቀውስ ያስከተለ በመሆኑ በየደረጃው በቀጥታና በተዘዋዋሪ መንገድ በጥፋቱ ተሳታፊ የሆኑ ሰዎች ሁሉ በሕግ ተጠያቂነታቸው መረጋገጥ አለበት ብለዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አመሰግናለሁ መለስካቸው። ባለፈው ሳምንት ትግራይን የወረረው የአንበጣ መንጋ የመከላከል እርምጃዎች ከተወሰዱባቸው አካባቢዎች ወደ ሌሎች አዳዲስ ቦታዎች እየተዛመተ መሆኑ ተገልጿል። የትግራይ ክልል ትምህርት ቢሮ የአንበጣውን መንጋ ለመከላከል የሁለተኛ ደረጃ ትምህርት ቤቶችና የኮሌጆች ተማሪዎች እንዲሁም አስተማሪዎች መከላከል ላይ እንዲሰማሩ ጥሪ አቅርቧል። ሙሉጌታ አጽብሃ ዝርዝር አለው።
ወደ ትግራይ ክልል ከገባ አንድ ሳምንት የሆነው የበረሃ አንበጣ መንጋ ወደ ተለያዩ የክልሉ ወረዳዎች መስፋፋት መቀጠሉ ተገልጿል። በክልሉ የግብርናና ገጠር ልማት ቢሮ የህዝብ ግንኙነት ዳይሬክተር አቶ ሚካኤል ምሩጽ እስካሁን የአንበጣ መንጋው 9 ወረዳዎች ማካለሉን ተናግሯል።
ክልሉ ኦሮሚያና በአማራ አካባቢም ትልቅ ወረም ስለሚታይ አፋር አካባቢም ስላለ መከሰቱ ግራንት ሊሆን ስለማይችል ህብረተሰቡ በጥንቃቄ ማሳውን በትኩረት እንዲመለከት እመክራለን። እስካሁን ድረስ በጣም ከፍተኛ ደረጃ የሚገልጽ ነው። የትግራይ ህዝብ ትብብሩን ያሳየበት አንድነቱን የገለጸበት ሁኔታ ነው ያለው። በአሁኑ ሰዓት
የበረሃ አንበጣ ተብሎ የሚታወቅ መንጋ ቀድሞ ከታየባቸው በተጨማሪ አዳዲስ አካባቢዎችን እየወረሩ ይገኛሉ ብሏል። በዛሬው ዕለት አንበጣው ጋንታ ፈሹም ወረዳን እንደወረረ አቶ ሚካኤል ተናግሯል። አንበጣው አንድ አካባቢን ትቶ ወደ ሌላው መውረሩ ለመከላከል ችግር ይፈጥር እንደሆነ አቶ ሚካኤልን ጠይቃቸዋለሁ።
ትልቅ መንጋ ነው የሚታያለው እና በተለያዩ አካባቢ ሲገባ ስለቆየ ያንን መንጋ ህብረተሰብ ያንን አንበጣ መንጋ ባደረበት አካባቢ የኬሚካል ውጤት እየተካሄደበት ነው የሚገኘው። ስለዚህ የኬሚካል ውጤት ተካሂደበት ግን ወዲያ ላይሞትም ስለሚችል ሁለት ቀን አንድ ቀን ሊቆይ ስለሚችል እየተዳከመ ስለሚሞት በየአካባቢው የሚታይበት ወይም ደግሞ የሚከሰትበት ሁኔታ አለ። ሌላው ደግሞ ከዛ ከኬሚካል ያመለጠው ደግሞ ሌላ ቦታ የሚከሰትበት ባህሪያው ስለሆነ ይህኛውን ለመከላከል ብዙ ችግር ነው የሆነው። ነገር ግን አሁን በህብረተሰቡ ትልቅ ትብብር አሁን የመዳከም ስራ የተሰራ ነው።
የትግራይ ክልል ትምህርት ቢሮ የሁለተኛ ደረጃ ተማሪዎችና በክልሉ መንግስት በሚተዳደሩ ኮሌጆች የሚገኙ ተማሪዎችና አስተማሪዎች ትምህርት አቋርጠው የአንበጣ መንጋውን ለመከላከል ከዛሬ ዕለት ጀምሮ ለሶስት ቀናት በሁሉም የትግራይ አካባቢዎች እንዲሰማሩ መደረጉ አሳውቀዋል። የቢሮው ምክትል ኃላፊ አቶ ባህታ ወልደ ሚካኤል በዛሬ ዕለት በሰጡት መግለጫ ተማሪዎችና አስተማሪዎች አንበጣውን የመከላከል ስራ ከተጠናቀቀ በኋላ የትምህርት ጊዜውን ለማካካስ ቅዳሜና እሁድ መማር ማስተማር እንዲቀጥል ጥል ተወስኗል ብለዋል። ለአሜሪካ ድምጽ ሙልጌታ ጽቡሃ መቀለ።
ሙልጌታን እናመሰግናለን። ክብራትና ክብራን አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ፕሬዚደንት ትራምፕ በተፎካካሪያቸው ላይ ለተነጣጠረ ሴራ ከዩክሬኑ ፕሬዚደንት ጋር የመመሳጠር ሙከራ አድርገዋል በሚል በቀረበባቸው ውንጀላ ዙሪያ የዩናይትድ ስቴትስ ምክር ቤት በያዘው የማጣራት ስራ ዛሬ ረቡዕ የሁለት የውጭ ጉዳይ መስሪያ ቤት የዩክሬን ጉዳይ አዋቂዎችን ምስክርነት ይሰማል። በትላንትናው ዕለት ለምክር ቤቱ አባላት የምስክርነት ቃላቸውን የሰጡት የዋይት ሀውስ የጸጥታ ጉዳዮች ልዩ ባለሙያ ሌተና ኮሎኔል አሌክዛንደር ቪድመን እንደ አውሮፓውያን አቆጣጠር ባለፈው ሐምሌ 25 ፕሬዚደንት ትራምፕ ከዩክሬኑ ፕሬዚደንት ቭላዲሚር ዘለንስኪ ጋር ያደረጉትን የስልክ ንግግር በስፍራው ተገኝተው ከተከታተሉ ሰዎች መካከል ናቸው። ያ በሁለቱ መሪዎች መካከል የተደረገ የስልክ ልውውጥ አሳስቦኝ ነበር። የውጭ መንግስት በአሜሪካ ዜጋ ላይ ምርመራን እንዲያካሄድ መጠየቁ ተገቢ ነው ብዬ አላስብም። ይህም የዩናይትድ ስቴትስ መንግስት ለዩክሬን በሚሰጠው እርዳታ ላይ ሊያሳድር የሚችለው ተጽዕኖ አስጨንቆ ነበር ሲሉ ቪድማን ምርመራውን ለሚያካሄደው የምክር ቤቱ የደህንነት ጉዳዮች ንዑስ ኮሚቴ ያስታወቁት። ፕሬዚደንት ትራምፕ ከዩክሬኑ ፕሬዚደንት ቭላዲሚር ዘለንስኪ ጋር ያደረጉትን የስልክ ጥሪ እንደ አውሮፓ አቆጣጠር በ2016 በተካሄደ የዩናይትድ ስቴትስ ፕሬዚደንታዊ ምርጫ ዩክሬን የዩናይትድ ስቴትሱን የዴሞክራቲክ ፓርቲ ለመርዳት ጣልቃ ገብታለች በሚል ውንጀላ ለኬቭ ባቀረቡት የመርምሩልኝ ጥያቄ በመጪው 2020 በሚካሄደው የዩናይትድ ስቴትስ ፕሬዝደንታዊ ምርጫ በዴሞክራቱ ተፎካካሪ እጩ ጆ ባይደንና ለዩክሬን የነዳጅ ኩባንያ ይሰሩ የነበሩ ልጃቸው ሃንተር ባይደን ላይ የሙስና ወንጀል ሰርተዋል ሲሉ የዩክሬኑ ፕሬዝደንት ዘለንስኪ እንዲመረመሩላቸው ያቀረቡት ጥሪ በዩናይትድ ስቴትስ ምክር ቤት የዲሞክራቲክ ፓርቲ አባላት በፕሬዝደንት ትራምፕ ላይ የከፈቱት ከስልጣን ይውረዱ ጥያቄ ምርመራ መሰረት መሆኑ ይታወቃል።
ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። በሰሜናዊ ካሊፎርኒያ የተቀሰቀሰውን ሰደድ እሳት እያንቀለቀለ ስፋት ያለው ስፍራ እንዲያካልል ምክንያት የሆነው ከባድ አውሎ ነፋስ ረገብ ቢልም በግዛቲቱ ደቡባዊ ክልል የሚገኙ የእሳት አደጋ ተከላካዮች ግን በበኩላቸው የአየር ትንበያ ባለሙያዎች በዓመታት ውስጥ ከታዩት ሁሉ የበረታ ይሆናል የሚል ግምት በሰጡት እጅግ ከባድ አውሎ ነፋስ አማካኝነት ከምዕራባዊ ሎስ አንጀለስ ሊዛመት ይችል ይሆናል የሚል ስጋት ላሳደረ የሰደድ እሳት መዘጋጀት ላይ መሆናቸውን ተናግረዋል። ሁለቱም የግዛቲቱ አካባቢዎች በየአመቱ በዚህ ወቅት ለሚስተዋለው እጅግ ሞቃታማና ደረቅ የአየር ጠባይ ለሚቀሰቀሱት ከባድና በከባድ አውሎ ነፋስ አዛማችነት ሰፊ አካባቢን ያካለለ ሰደድ እሳት ለማጥፋት ትንቅንቅ ይዘዋል። የዜናው ሰዓት አበቃ።
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በአጭር መጎድ በ22 ሜትር ባንድ በ13765 ኪሎ ሄርዝ፣ በ25 ሜትር ባንድ በ12040 ኪሎ ሄርዝ፣ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ ጥቅምት 18 2012 ዓ.ም ፕሮግራም ነው።
ኢትዮጵያ ካለችበት ቀውስ መሰል ሁኔታ እንዴት ትውጣ?
እኛ ስለ ሀገር የምናወራው ህዝብ እንደ ህዝብ ሲኖር ነው። ህዝብ መካከል ፍጅት ካለ፣ የሃይማኖት ነጻነት ከሌለ፣ ወጥቶ የመግባት ነጻነት ከሌለ፣ እልቂት ካለ ስለ ፖለቲካ የምናወራ ጉዳይ የለም። ስለ ስልጣን የምናወራ ጉዳይ የለም።
በጣም ለእኛ ትልቅ መከራና ስቃይ የሆነው ነገር ቴክኖሎጂ ነው። የቴክኖሎጂ መኖር በጣም አስፈላጊ ነገር ነው። ለእውቀትም ራስን ለማሻሻልም ተገቢ ነው። ግን እኛ በተዘዋዋሪ መንገድ ለጥፋት እየተጠቀምንበት ነው። በተለይ ይህ ማህበራዊ ሚዲያ ፌስቡክ ሁሉም ጋዜጠኛ ነው የሆነው።
በምሽቱ ስርጭታችን የምሁራንን ግምገማ ይዘናል። ወደ ኋላ ይቀርባል። እንድታዳምጡ እንጋብዛለን።
አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል።
737 ማክስ ጄቶቹ ላይ የቴክኒክና የንድፍ ችግር እንደነበረባቸው አምራቹ ቦይንግ ኩባንያ ለመጀመሪያ ጊዜ በአደባባይ አምኗል። የኩባንያው ዋና ስራ አስፈጻሚ በዩናይትድ ስቴትስ የተወካዮች ምክር ቤት ፊት ቀርበው ትላንትናና ዛሬ እየተጠየቁ ናቸው። ሰለሞን አባተ ዝርዝሩን ይዟል።
ባለፈው ዓመት ውስጥ በአምስት ወራት ልዩነት ኢንዶኔዥያና ኢትዮጵያ ውስጥ የ346 ሰው ሕይወት የቀጠፉት አደጋዎች በቦይንግ በራሱ ስሪት ምክንያት የተፈጸሙ ስለመሆናቸው በግልጽ ለማመንና ለመቀበል እስከ ትናንት ረፋድ ድረስ ሲያንገራግር መቆየቱ ነበር ቦይንግ የሚታወቀው። ሁለቱ 737 ማክስ 8 ጄቶች ካጠፉት ሌላ በዓለም ዙሪያ የብዙዎችን ሕይወት ማጨለማቸው፣ ብዙ ቤተሰቦችን የሐዘን ከል ማልበሳቸው፣ ሀገሮች ብሔራዊ ሐዘን ቀኖችን እስከ ማወጅ እንዲደርሱ አድርጓቸዋል።
On behalf of myself and the Boeing company, we are sorry deeply.
በራሴና በቦይንግ ኩባንያ ስም ጥልቅና እውነተኛ ይቅርታ ጠይቃለሁ። እኔ ራሴ እንደ ባልና እንደ አባትም በደረሰባችሁ ጉዳቶች ልቤ ተሰብሯል።
የቦይንግ ኩባንያ ዋና ሥራ አስፈጻሚ ዴንስ ኒውለምበርግ ትናንት በዩናይትድ ስቴትስ የሕግ መወሰኛ ምክር ቤት የንግድ የሳይንስና የትራንስፖርት ኮሚቴው ፊት ቀርበው የተናገሩ ጊዜ ግን ያማንገራገር ተሰበረ። ኮሚቴው ይህንን እማኝነት የጠራው ቦይንግ 37 ማክስ ሞዴሎች የንድፍ የግንባታና የብቃት ፍቃድም የማውጣት ሂደት ችግሮች እንደነበሩበት፣ በሙሉ ዓመት እዚህም እዚያም እየሸለኩ ሲወጡ በነበሩ መረጃዎች ላይ ተጨማሪ ማብራሪያ ከኩባንያው ከራሱ መሪዎች ለማዳመጥ ነበር። ከዋና ሥራ አስፈጻሚው ሚውለንበርግ ጋር የኩባንያው ምክትል ፕሬዚደንት ጆን ሃሚልተን፣ የብሔራዊው የትራንስፖርት ደህንነት ቦርድ ሊቀመንበር ሮበርት ስሟልት፣ የቴክኒክ ግምገማ ባለሥልጣናት ጥምረት ሊቀመንበር ክሪስቶፈር ሃርት አብረው ነበሩ። ልክ የዛሬ ዓመት ትናንት ነበር የመጀመሪያው የማክስ 8 አደጋ ኢንዶኔዥያ ላይ የደረሰው። 189 ተሳፋሪና የበረራ ቡድን አባላት አለቁ። ከአዲስ አበባ ወደ ናይሮቢ ለመብረር ከቦሌ ዓለም አቀፍ አይሮፕላን ጣቢያ በበረራ ቁጥር ኢቲ 302 ተመዝግቦ እሁድ መጋቢት 1 2011 ዓ ም የተነሳው ሌላ ቦይንግ ማክስ 8 ጄት 157 ተሳፋሪዎችና የበረራ ቡድን አባላትን ቢሾፍቱ ላይ ቀጠፈ።
They were in flying coffins as a result of Boeing deciding that it was going to conceal MCAS from
Boeing MCAS የበረራ መቆጣጠሪያ ቴክኖሎጂውን መደበቅ በመፈለጉ ምክንያት ከአብራሪዎቹ እነዚህ ሰዎች በሬሳ ሳጥኖቻቸው ውስጥ ይበሩ ነበር ነው ያሉት የኮኔክቲከቱ ሴኔተር ከአድማጮች አንዱ የነበሩት ሪቻርድ ብሉመንታል ተግሳጽ አዘል ቃል ነው ያሰሙት። የቦይንግ ዋና ስራ አስፈጻሚ በርግጥ ጥፋት መፈጸሙን አምነዋል። ተሳሳትን አሉ።
We've made mistakes and we got some things wrong.
የቦይንግ ገጽታ በእጅጉ ተጎድቷል። በየዓለም ገበያው የአክሲዮን ሽያጭ ድርሻው ሲያሽቆለቁል ታይቷል። ማክስ ጄቶች ሁሉ ዛሬም እንዳረፉ ናቸው። ዋና ስራ አስፈጻሚው በዚሁ የትናንት የሴኔት ቆይታቸው ወቅት ራሳቸው እንዳሉትም በልብ ስብራት ስሜት ለቤተሰቦችና ለባለሥልጣናቱ እንዲሁም ለእንደራሴዎች ባሰሙት ንግግር የኔ ቃል ባያጽናናችሁም አይለመደንም ብለዋል።
And I want to convey our absolute commitment to safety, our commitment to learning.
እናም ለደህንነትና ለመርማሪ ያለንን ፍጹም ቁርጠኝነት ልገልጽላችሁ እወዳለሁ። በምንሰራው ሁሉ የሰውን እምነት እንደገና መልሶ ለማግኘትና እንዲህ አይነት አደጋዎች ጨርሶ እንዳይደገሙ ለማድረግ ያለንን ቁርጠኝነት ልገልጽላችሁ እወዳለሁ። ፈጽሞ አንረሳውም።
የቦይንግ ኩባንያ ከፍተኛ ኃላፊዎችና የሚመለከታቸው የመንግስቱ ባለስልጣናት ዛሬም በተወካዮች ምክር ቤቱ የሕግ መምሪያ የትራንስፖርት ኮሚቴ ፊት ቀርበው እማኝነታቸውን እየሰጡ ናቸው። የኢትዮጵያ አየር መንገድ ባለስልጣናትን ሐሳብ አካተን በነገው ምሽት ስርጭታችን ሰፋ ያለ ዘገባ ይዘን ለመመለስ እንጥራለን።
ቀደም ሲል ያዳመጣችሁት አድማጮቻችን የዕለቱን አብይ ርዕስ ነው። አሁን ወደ ትንታኔ እናልፋለን።
ለምርጫ አስፈጻሚዎች ስልጠና መስጠትን ጨምሮ የሲዳማን ውሳኔ ሕዝብ ለማካሄድ የሚያስችሉ የተለያዩ ዝግጅቶችን እያደረገ መሆኑን የኢትዮጵያ ብሔራዊ ምርጫ ቦርድ አስታውቋል። ሲዳማ በደቡብ ክልል ውስጥ ይቆይ ወይስ ራሱን ችሎ እንደ አንድ ክልል ይደራጅ በሚል የሚንቀሳቀሱ ፓርቲዎችንና ሲቪክ ማኅበራትንም እየመዘገበ መሆኑን ቦርዱ አመልክቷል። ውሳኔ ሕዝብና ምርጫ የተለያዩ ክንዋኔዎች ቢሆኑም ለመጪው ሀገር አቀፍ ምርጫ ትምህርት እንደሚወስድ የቦርዱ የኮሚኒኬሽንስ ዳይሬክተር ሶሊያና ሺመልስ ለቪኦኤ ገልጸዋል። እስክንድር ፍሬው ሙሉን ዘገባ ይዟል።
ቅድመ ዝግጅት ስንል ከደህንነት አንጻር፣ ከቁሳቁስ፣ ከሰነድ፣ ከማዘጋጀት አንጻር ምን አይነት ቅድመ ዝግጅት ይደረጋል? ይህንን ስንል ምዝገባ ሳይሆን ድምፅ አጸጣት ሂደቱን ብቻ ማለት ነው። ሁለት ግሩፕ ይህን ይሰራል። የድምፅ አጸጣት ሂደት ደግሞ እንዴት ነው የሚለው
ቁጥራቸው 6400 እንደሚሆን የተገለጸው ሰልጣኞች በሲዳማ ዞን የሚካሄደውን ህዝበ ውሳኔ ለማስፈጸም የሚያስችል የተግባር ልምምድ እያደረጉ ነው። በኢትዮጵያ ለመጀመሪያ ጊዜ የሚካሄደውን ይህንን ህዝበ ውሳኔ በብቃት የማስፈጸም ኃላፊነት ታዲያ በእነዚህ ሰልጣኞች ላይ ወድቋል። ከኢትዮጵያ ብሔራዊ ምርጫ ቦርድ የኮሚኒኬሽን ዳይሬክተር ሶሊያና ሽመልስ ጋር ያደረኩት ቃለ ምልልስም ከስልጠናው ዓላማ የሚጀምር ነው።
የስልጠናው ዋና ዓላማ ያው አስፈጻሚዎቹ ሲሄዱ የሚጠብቃቸው ነገር እንዲያውቁት ህዝብ ውሳኔ ማስፈጸም ምን ማለት እንደሆነና በአዲሱ የምርጫና የፖለቲካ ፓርቲዎች አዋጅ መሰረት ደግሞ አንድ ምርጫ ለማስፈጸም የሚያስፈልገው መሰረታዊ መርሆቹ ምንድናቸው? መስፈርቶቹ ምንድናቸው? መደረግ ያለባቸው ሂደቶቹ ምንድናቸው? ስነ ስርዓቱ በተለይ ደግሞ የመራጮች መዝገባ አንደኛው ነው። ሌላኛው ደግሞ የመራጮች ድምጽ አሰጣጥ ምን ይመስላል? ከዛ በኋላ ደግሞ ድምጽ ቆጠራና ድምጽ ማስተላለፍ እንዴት ይሆናል የሚለውን ዋናውን ግን ደግሞ በአጠቃላይ ደግሞ ህዝብ ወሳኔ ማለት ምን ማለት ነው? የሚጠበቁ ከአንድ ህዝብ ወሳኔ ከሚያስፈጽም ህዝብ ወሳኔ ብቻ ሳይሆን ምርጫን ከሚያስፈጽም አካል የሚጠበቁ መሰረታዊ ጉዳዮች ምንድናቸው የሚለውን በአጠቃላይ እነዚህ ነገሮች የሚያይ ስልጠና ነው እየሰጠን ያለ ነው።
እንግዲህ አንዱ ክንውን የሚሆነው ቅስቀሳ ነው። እንግዲህ ሁለት ቡድን ይኖራል፣ ሁለት አመለካከቶች። አንዱ ሲዳማ በደቡብ ብሔር ብሔረሰቦችና ህዝቦች ክልል ስር እንዳለ ሆኖ ይቆይ፣ አንደኛው ደግሞ ሲዳማ ራሱን ችሎ ክልል ሆኖ ይወጣ የሚል ነው። እነማን ናቸው የሚቀሳቀሱት? መቼ ነው ቅስቀሳው የሚጀምረው?
ቅስቀሳ ከጥቅምት 25 ጀምሮ በሚል ነው እኛ መርሃ ግብራችን ውስጥ የያዝ ነው። እሱን አስከትሎ ደግሞ ምን ብለን አንድ ማስታወቂያ አውጥተን ነበረ። በእነዚህ ጉዳዮች ላይ ሀሳብና አስተያየት ያላችሁ አካላት፣ በቅስቀሳው ሂደት ውስጥ መረጃ በመስጠት ሂደት ውስጥ መሳተፍ የምትፈልጉ አካላትን ብለን ማስታወቂያ አውጥተናል። ሲቪክ ማህበራት ሊሆኑ ይችላሉ፣ የፖለቲካ ፓርቲዎችም
ሌላው ሊቀሳቀሱ ማለት ነው። መረጃ መስጠት ሲባል
አዎ ሊሆን ይችላል። እኛ መረጃ መስጠት በእኛም በኩል የምንሰጠው አለ። ለምሳሌ ወጣችሁ ተመዝገቡ፣ የምዝገባ ቀን ይሄ ነው የመሳሰሉት የምንለው አለ። ለምሳሌ ደግሞ በክልልነት ለመደራጀት ያስፈልገናል የሚሉ አካላት ደግሞ ወጥተው በዚህ ቀን ምርጫው ስለሚካሄድ ወጣችሁ ተመዝግባችሁ የክልልነት ድምጽ ትሰጣላችሁ የሚልም ይኖራል፣ በዛኛውም ሳይድ ይኖራል። ስለዚህ በእኛ በኩል ያደረግነው ምንድነው፣ የሁለቱን አካላት በኩል ያሉ ኢንትረስቶች ካሉ ምርጫ ቦርድ መጥተው እንዲመዘገቡና
ፍላጎቶች የሚያንጸባርቁ ቡድኖች ማለት
አዎ ፖለቲካ ፓርቲዎች ሊሆናሉ፣ ሲቪክ ማህበራት ሊሆኑ ይችላሉ። ምክንያቱም በዋናው ምርጫ ጊዜ ያው እንደሚታወቀው ፖለቲካ ፓርቲ ፓርቲዎች ናቸው። ፓርቲዎች የራሳቸውን ፕሮግራም ነው ፕሮሞት የሚያደርጉት። በዚህኛው ላይ ግን ትንሽ ለየት ይላል። ያልነው ምንድን ነበር? በሲቪክ ማህበራት በኩል ለምሳሌ ይህን ጉዳይ ላይ ለመቀስቀስ ብቻም ላይሆን ይችላል፣ ለምሳሌ ለመወያየትም ሊሆን ይችላል። በተለይ ደግሞ የዚህ የሰላም ኮምፖነንት ያለው በአግባቡ ራሱ ሂደቱን በሁለቱም በኩል ያሉ ሀሳቦች የተለያዩ ሀሳቦች የሚኖረው እሱ ሀሳብ ተገልጾ እንዴት ይሆናል የሚለውን በማስመልከት መስራት የሚፈልጉም ካሉ ብለን ማስታወቂያ አውጥተናል። በማስታወቂያ ባወጣ ነው መሰረት እኛ እናደርጋለን ብለን የምናስበው እንግዲህ በዛ ውስጥ የሚመጡትን ፓርቲዎች እናያለን፣ የሲቪክ ማህበራትን እናያለን። ከዛ በኋላ ደግሞ የሰዓት የአየር ሰዓት ድልድል ደግሞ ከሚዲያዎች ጋር እየተነጋገርን ነው።
ክልሉ ሚዲያ ብቻ ነው?
አይ ክልሉም ጋር ከፌዴራል ሚዲያም ጋር እየተነጋገርን ያለ ነው። ከሚዲያዎች ጋር እየተነጋገርን ያለ ነው በሁለት መልኩ ነው። አንደኛው ለቅስቀሳ የሚሆኑ እነዚህ ሲቪክ ማህበራትና ፓርቲዎች ሰዓት የሚፈልጉ ከሆነ ለሱ ጥቅም ላይ ለማዋል ለነሱ ደግሞ የምንጠብቀውን ያህል ያን ያህል የሚከራከሩና ለቅስቀሳው ሀሳብ እናቀርባለን የሚሉ አካላት ከሌሉ ደግሞ ለመራጮች መረጃ ለቮተር ሬጅስትሬሽንነትን ለቮተር መረጃ ኢንፎርሜሽን ለመስጠት እንዲያገለግል ብለን እሱን ውይይት እያደረግን ነው ከሚዲያዎች ጋር በክልሉም ደረጃ እንደገና ደግሞ በፌዴራልም ደረጃ ማለት ነው። ስለዚህ ቀጥሎ የሚሆነው ስቴፕ ምንድን ነው? ቅስቀሳ ውስጥ መሳተፍ እንፈልጋለን የሚሉ አካላትን አይተን አንደኛ እነዚህ አካላት አስፈላጊ ናቸው ወይ የሚመለከታቸው አካላት ናቸው ወይስ አይደሉም የሚለውን መስፈርት እናያለን። ከዛ በማስቀጠል ደግሞ እነዚህ አካላት እንቀሰቀሳለን ያሉት ሀሳባቸውን አዘጋጅተው የሚያቀርቡበትን ጊዜ ፕላትፎርም እናመቻቻለን ከሚዲያዎች ጋር በመተባበር። ከዛ በተጨማሪ ደግሞ በእኛ በኩል ደግሞ መረጃ መሰጠት የሚገባውን የመራጮች መረጃ ደግሞ እናቀርባለን ማለት ነው። ይህንን ነው እየሰራን ያለ ነው።
25 እንግዲህ ሩቅ አይደለም። ጥቅምት 25 ጀምሮ ቅስቀሳ ይጀምራል፣ እስከ 30 ድረስ ይቀጥላል። ስንት ሰው ተመዘገበ? እስከ ወይ ስንት ፓርቲዎች ሲቪክ ማህበራት
በኩል ለምሳሌ በሲቪክ ማህበራት በኩል 3 ሲቪክ ማህበራት ተመዝግበዋል።
ምን ብለን እንቀሰቀሳለን? የትኛው
ሳይደል በዚህ መሰረት ኢንትረስት አለን ብለው ነው ያሉት። እንግዲህ የኛ ስራ የሚሆነው በዚህ ሳምንት ኢንትረስት አለን ያላችሁትን መታችሁ የምታስቀምጡ ፕላትፎርም ውስጥ ምንድን ነው የምታደርጉት የሚለውን ነገር እነሱን ጠርተን ማነጋገር ነው። በፓርቲዎቹ በኩል የተመዘገቡ እንዳሉ አውቃለሁ፣ በትክክል ቁጥራቸው ስንት እንደሆነ ነው ያላወቅኩት።
ሲዳማ ራሱን ችሎ ክልል ይሁን የሚሉ ፓርቲዎች ናቸው የተመዘገቡት ወይስ በደቡብ ክልል ስር ይቆይ የሚሉ ናቸው?
እኛ የጠየቅነው ስንጠይቅ ምን ብለን የጠየቅነው በዚህ የቅስቀሳ ላይ ለመሳተፍ የምትፈልጉ ፓርቲዎች ብለን የጠየቅነው። ስለዚህ የሁለቱም አካላት ሊሆኑ ይችላሉ፣ መቆየትም አለበትም ሊሆኑ ይችላሉ፣ ወይም ደግሞ በክልልነት መደራጀት አለበት የሚሉ አካላትም ሊሆኑ ይችላሉ። እሱን የምናውቀው ለፕላትፎርሙ አዘጋጅታችሁ ነው የምንለውን ውይይት በምናደርግበት ወቅት ነው። ከዛ ውጭ ደግሞ ለሚዲያዎች ደግሞ አየር ሰዓታቸውን እያዘጋጁ ነው። በእነሱ በኩል ደግሞ ይሄንን አየር ሰዓት አዘጋጅተናል ብለው የመጀመሪያውን ረቂቅ ለእኛ አቅርበውልናል። ከዛ በኋላ እንግዲህ ከእሱ ጋር ደግሞ ከሚዲያዎች ጋርና ከእነሱ ጋር አብረን ተነጋግረን ሆነን ወደ ምደባና ወደ ውይይቱ እንሄዳለን ማለት ነው።
ከዚህ ጋር ሶሊያና፣ የደቡብ ብሔር ብሔረሰቦችና ሕዝቦች ክልል ገዢ ፓርቲ ሆኖ እንደሄድን አንድነትን ምረጡ ማለት ሲዳማ በደቡብ ክልል ስር ቢቆይ ይሻላል ራሱን ችሎ ከሚደራጅ የሚል ቅስቀሳ ሊያደርግ ይችላል የሚሉ መረጃዎች ይወጡ ነበረ። እውነት ነው? ከተመዘገቡት አንዱ ነው የክልሉ ገዢ ፓርቲ?
እውነቱ ለመናገር የተመዘገቡትን ፓርቲዎች አላየሁም፣ ግን ቢሆን አይገርመኝም። ምክንያቱም እንደ ክልሉ ገዢ ፓርቲን ብቻ ሳይሆን እንደ ክልልም ራሱ አንድ ክልል ብዙ ዞኖች ቢኖሩት ደስ ይለዋል፣ ባይቀነስበት እንዲሁም ጭራሽ ቢጨመርለት አይደለ? ሁሉም ነገር ሁልጊዜ ትልቅና ብዙ ዞኖች ያሉት ክልል ቢሆን ደስ ይለዋል። ስለዚህ በአጠቃላይ እንደዛ ብሎ የሚቀሰቀስም ከሆነ ቆዩልኝ ብሎ የሚቀሰቀስም ከሆነ ጤናማ ነው ብዬ ነው የማስበው። ዝርዝር ውስጥ መኖር አለመኖራቸውን አላውቅም፣ ግን ጤናማ ያልሆነ ነገር አይመስለኝም።
ክልሉ ውስጥ ቅስቀሳ ሲደረግ መንገዶች፣ አደባባዮች ላይ እየዞሩ በድምጽ ማጉያ መቀስቀስን፣ ፖስተር መለጠፍን ይጨምራል ቅስቀሳ ሲባል ነው? የመገናኛ ብዙሀን ቅስቀሳ ብቻ ነው?
እኛ የመገናኛ ብዙሀን ቅስቀሳ ነው ሬጉሌት የምናደርገው ፍትሐዊና ፌር እንዲሆን ማለት ነው። ከዛ ውጭ በክልል ውስጥ የቅስቀሳ ቀን ተብሎ ቅስቀሳ ለሚያደርጉ አካላት ደግሞ በሚንቀሳቀሱበት ወቅት የሰላም ችግር እንዳይኖርባቸው ኦልሬዲ ከክልሉ ጋር ግንኙነት አለን፣ አብረን ነው የምንሰራው። ይሄኛው መርሃ ግብርም እነሱም አላቸው። በዛ ላይ ደግሞ በተጨማሪ ደግሞ የሴኩሪቲ ፕላን የኤሌክቶራል ሴኩሪቲ ደህንነት ፕላንም ብለው በራሳቸው ደግሞ አዘጋጅተው ለእኛም አጋርተውናል። ለሚደረገው ማንኛውም ከህዝብ ውሳኔ ጋር ተይዞ የሚደረግ ማንኛውም እንቅስቃሴ ሰላማዊ እንዲሆን እንዴት እንደሚያደርጉ፣ ምን ያህል የሰው ኃይል እንደሚያስፈልግ የመሳሰሉት፣ ስለዚህ ዝግጅቱ አለ። የሚዲያውን በኩል ግን ያው ቀጥታ እያንዳንዱ ቀስቃሽ አካል ሚዲያ ጋር እየሄደ ለማይናገር በእኛ በኩል ሂደቱን ሬጉሌት እናደርጋለን፣ እናስተባብራለን ማለት ነው። ከዛ ውጭ ያለው ግን በመሬት ላይ የሚደረገው የቅስቀሳ ጊዜ በቅስቀሳ ቀናት ውስጥ በሰላማዊ ሁኔታ እስከተካሄደ ድረስ ክልሉም ደግሞ ለዚህ የሰላም ችግር እንዳይኖርበት ዝግጁ ነው፣ ይህንን ተዘጋጅቶ ነው የሚጠብቀው ያለው ማለት ነው።
አምስት ቀናት አነሱ ለቅስቀሳ የሚሉ ሰዎች አሉ። ከ25 እስከ 30 የሚለው እንዴት ነው የታስበው? ትቀበሉታላችሁ? አነሰ የሚለውንስ
በእኛ በኩል አንሷል ብለን አናስብም። ማለት ማነስን እናውራው ከተባለ ለእኛም ጊዜ አንሶናል። ጊዜ ሁል ጊዜ ያንሳል፣ ለመቀስቀስም ጊዜ ያንሳል፣ ለመዘጋጀትም ለመጫው ጊዜ ያንሳል። እኛም በጣም በትልቅ ፕሬሽር ውስጥ ሆነን ነው የአስፈጻሚው ስልጠና አከናውነን እነሱን እንደገና ዲፕሎይ አድርገን 1000 690 በላይ ለሆኑ ምርጫ ጣቢያዎች ውስጥ በጣም ብዙ ሺህ አስፈጻሚዎች ልከን ንብረት ልከን እናስፈጽማለን ብለን እናስባለን። እና ሁሉ ጊዜም ቢሆን ሰፋ ያለ ጊዜ ቢኖር የሥራውን በጥራት ለመስራት እንደገና ሐሳብን በደንብ ለማስተላለፍ ይጠቅም ይችላል። አሁን ካለው ሁኔታ አንጻር ግን የቅስቀሳውን ቀን ጨመር ነው ማለት ህዝብ ወሰን የሚካሄድበትን ቀን ጨመር ነው ማለት ነው። ባለፈውም እንዳጋጠመው አንደኛው ነገር አለመከናወኑ ምክንያት የሚነካ ጊዜ እንደገና ሙሉውን እስከ ህዝብ ውሳኔው ቀን ድረስ ያለውን ጊዜ አጠቃላይ ፕሮግራሙን ይነካል። አጠቃላይ ፕሮግራሙን ደግሞ ማንኛችንም መንካት አንፈልግም። በእኛም በኩል ይህን እናስፈጽመን በሚገባ ማጠናቀቅ እንፈልጋለን። በሌሎች አካላትም በኩል ደግሞ ህዝበ ውሳኔው በቶሎ ተካሂዶ የሚቀጥለው ስቴፕ ላይ መሄድ ይፈልጋሉ። ስለዚህ ከዛ አንጻር ከነበረው ጊዜና ከወጣበት ቅድም አንጻር በተቻለ መጠን እንግዲህ በእኛ በኩል በቂ ነው ብለን ነው የምናምነው።
የመጨረሻ ጥያቄ ላድርገውና ቦርዱ ይሄንን ህዝበ ውሳኔ ሲያስፈጽም እንግዲህ ብዙ ተስፋ የተጣለበት ምርጫ ቦርድ ነው አሁን ያለው፣ አገሪቱ ውስጥ ከነበሩ የኋላ ታሪኮች አንጻርም የመጀመሪያ መፈተኛችን ነው በሚል ስሜትና ቀጣዩንም አገር አቀፍ ምርጫ ታሳቢ እያደረጋችሁ ነው የተንቀሳቀሳችሁ ያላችሁት?
አገር አቀፍ ምርጫውን ያው ትንሽ ሰፋ ያለ ትልቅ ስራ ነው የሚጠይቀው። ብዙ የፖለቲካ ፓርቲዎች ይሳተፉበታል። ስለዚህ ፍትሐዊነቱን ከማረጋገጥ አንጻር መሰራት ያለበት ስራ በጣም ይሰፋል። እሱ ፓርቲዎች በኩል ሰዓት አግኝተዋል ወይ፣ በስርዓቱ ካምፔን ማድረግ ይችላሉ ወይ፣ ለእነሱ የሚሰጠው ጊዜ ተመጣጣኝ ነው ወይ፣ በተመጣጣኝነት የሚሰራው ስራ እንዴት ነው፣ የመሳሰሉትን የሚያለው ማለት ነው። ከዛ በተጨማሪ ደግሞ የምርጫ ሂደቱን በአጠቃላይ ሲደረግ የተመዝጋቢዎቹ ቁጥር ከፍተኛ ይሆናል፣ የሚሰማር ምርጫ አስፈጻሚ ቁጥር ከፍተኛ ይሆናል፣ ምርጫው በሚደረግበት ወቅት ሚና ያላቸው ይበዛሉ፣ ብዙ ይሆናሉ፣ የፓርቲ ተወካይ ይኖራል፣ የታዛቢዎች ይኖራሉ፣ የመሳሰሉት እያለ በጣም እየጨመረ ይሄዳል። ስለዚህ ከዛ አንጻር ገንዘቡም የሚወጣበት ሀብትም በጣም ትልቅ ነው። ይሄኛው በንጽጽር አነስተኛ ነው። የሚደረግበትን ቦታ ጂኦግራፊካሊ አንድ ዞን ውስጥ ብቻ ነው የሚሆነው። አስፈጻሚዎች ያለባቸው ጫና ዝቅተኛ ነው። ምክንያቱም የፖለቲካ ፓርቲ የለም፣ የፓርቲ ታዛቢ የለም። በአንደኛው ፓርቲና በዚኛው ፓርቲ የሚባል ነገር የለም። ህዝብ መጥቶ ይሄኛው እንፈልጋለሁ ወይም አልፈልግም የሚል ምርጫውም ደግሞ በጣም ግልጽና አንዱ ይሄኛው ወይም ያኛው የሚባል ነው። ከዛ አንጻር ስናየው ያው የሁለቱ አይነታቸው ትንሽ ይለያል፣ ግን ደግሞ በተመሳሳይ የሚጋሩት ነገር አለ። ሁለቱም የሎጂስቲክስ ስራ ይፈልጋሉ፣ ንብረት ማንቀሳቀስ፣ ሰዎችን ማሰማራት፣ ስልጠና መስጠት የመሳሰሉ። ስለዚህ ከነሱ ይሄንን ማድረጋችን አሁን ከምናደርገው ትምህርት እንወስዳለን። አሁን ከተማርነው ላይ ያልሰራ ምንድን ነው? የትኛውን ነገር በሚቀጥለው ብናሻሽለው ወይም ደግሞ አሁን እንደዚህ አይነት ነገር ከሆነ በብዙ ሺዎች ሲሆን ያስቸግረናል ወይስ አያስቸግረን የሚለው የመሳሰሉትን ነገሮች ለማየት ይጠቅመን። ከዛ በተጨማሪ ደግሞ ለብሔራዊ ምርጫው ማስተዋጽኦ ያደርጋል።
የኢትዮጵያ ብሔራዊ ምርጫ ቦርድ የኮሚኒኬሽን ዳይሬክተር ሶሊያና ሽመልስ እንዳሉት ስልጠና እየወሰዱ ካሉት 6400 የምርጫ አስፈጻሚዎች መካከል 5500 የሚሆኑት በቀጥታ ወደ ሲዳማ ዞን ይላካሉ። የቀሩት ደግሞ በተጠባባቂነት የተያዙ ናቸው። ከምርጫ አስፈጻሚዎቹና ከአሰልጣኞቻቸው ጋር ያደረግኩትን ቃለ ምልልስ በሌላ ዘገባ ልመለስበት እሞክራለሁ። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርን እናመሰግናለን። ቀጣዩ ርዕስ ባህር ዳር ይወስደናል። የጣናን ሐይቅ የወረረውን የእምቦጭ አረም ለማጥፋት የምርመራ ፈጠራቸው እና ውጤቶቹን ይዘው የቀረቡ ምሁራን እና ግለሰቦች የስራቸው ውጤት እንዳልተተገበረ ያማርራሉ። በሚሊዮኖች ብሮች ወጥቶባቸው የተገዙ የእምቦጭ ማስወገጃ መሳሪያዎችም ያለ ስራ መቆማቸው ተገልጿል። ቅሬታ የቀረበበት የክልሉ የአካባቢ ዱርና የደህንነት እንስሳት ጥበቃ ልማት ባለስልጣን መልስ ለመስጠት እስካሁን ፈቃደኛ አልሆነም። በቅርቡ የጣናን ጉዳይ እንዲከታተል የተቋቋመው የጣና ሐይቅና ሌሎች ውሃማ አካባቢዎች ጥበቃና ልማት ኤጀንሲ በበኩሉ እምቦጭ አረምን በአጭር ጊዜ ውስጥ በተቀናጀና ቅደም ተከተላዊ በሆነ መንገድ ከጣና ሐይቅ ላይ አስወግዳለሁ እያለ ነው። አስቴር ምስጋናው ናት ዘገባውን የላከችው።
እምቦጭ የተባለው መጤ አረም በጣና ሐይቅ ላይ ከተከሰተ ከ8 ዓመታት በላይ አስቆጥሯል። አረሙ ሐይቁን ወደ ምድረ በዳነት የሚቀይር ከመሆኑ ባለፈ በሐይቁ ዙሪያ ላሉ አርሶ አደሮች የህልውና ስጋት እንደሆነባቸው አርሶ አደሮቹ ይናገራሉ።
መንግስት ይራው ይባላሉ። ችግሩ የሚያደርሰው አንደኛ ለምንጠጣው ከልክሎናል፣ ለከብቶችም ከልክሏቸዋል፣ ልብስ ለማጽዳትም ከልክሏል፣ ለአሳ ለማስገርም ይኸው የምታዩት ነው ሸፍኗል። በዜት ይገባል፣ በዜት ይወጣል፣ መስኖም ከልክሏል።
ዶክተር አያሌው ወንዴ ለረዥም ዓመታት በዘርፉ ምርምር ያደረጉ ምሁር ናቸው። እርሳቸው እንደሚሉት ታዲያ አረሙን ለማጥፋት በተደረገ ዘመቻ ከ50 ሚሊዮን ብር በላይ መሰብሰብ ተችሏል። የተለያዩ ማሽኖችም ከውጭ ሀገር በስጦታና በግዢ
ማሽኖቹ በራሳቸው አንደኛ ስነ ምህዳሩን ወይም ስርዓተ ምህዳሩን ጠብቀው አይደለም የተገዙት። እናንዳንዶቹ በጣም አንድ ማረም መንቀላይሹ ጣና ዳርቸው ቋም ስለሆነ ልክ ማሽኖቹ ገና ሲገቡ በጭቃ ውስጥ ይገባሉ። አንድ ጊዜ ይሰበራል። 3 ወር ከቻይና ስፔር ፓርት ለማምጣት ይጠበቃል። 3 ወር ደሞዝ ይከፈላል። 3 ወር ማሽን ይቆማል። በ3 ወሩ ሲነሳ ሌላው መሳሪያ ተሰውሮ ይገኛል።
የአረሙ የስርጭት ፍጥነትና የጥፋት ደረጃ ከባድ እየሆነ ሲመጣ ሌሎች አማራጮችን መውሰድ ግድ ሆነ። በዚህም የባህር ዳር ዩኒቨርሲቲ በሀገር ውስጥ ያሉ ምሁራንን በመጋበዝ ተጨባጭ ውጤት ያለው የመፍትሄ ሐሳብ እንዲያቀርቡ እድሉን አመቻችቶ ነበር። ይህንን ተከትሎ የሙላት ኢንዱስትሪያል ኢንጂነሪንግ ኃላፊነቱ የተወሰነ የግል ማህበር ከባህር ዳር ዩኒቨርሲቲ ጋር በመተባበር ከ19 ሚሊዮን ብር በላይ በሆነ ወጪ በሀገር ውስጥ የተሰራ የአረም ማጨጃ ማሽን ተሰርቶ ባለፈው ዓመት አስመርቆ ነበር። ይሁን እንጂ እስካሁን ስራ አልጀመረም ይላሉ የሙላት ኢንዱስትሪያል ኢንጂነሪንግ ኃላፊነቱ የተወሰነ የግል ማህበር ዋና ስራ አስኪያጅ አቶ ሙላት ባሳዝነው።
የጣናን ስነ ምህዳር በተደጋጋሚ ባህሩ ላይ በመሄድ በማጥናት ውጤታማ ሊያደርገን ይችላል ብለን ያሰብናቸውን ማሽኖች አምርተን ወደ ስራ እንዲገቡ አድርገናል። ከውጭ የመጡ ማሽኖች ማረሚያ ብቻ ነው። የኛ ደግሞ ማረሚያ፣ ማጓጓዣ እና ከባህሩ ወይም ከእርጥበታማ ቦታው ደረቃማ ቦታ ላይ አውጦ በመኪና ወይም በሰው ኃይል እንዲወገድ የሚያደርግ 3 አይነት ቴክኖሎጂ ነው የሰራ ነው። ከውጭ የሚመጡ ማሽኖች በተመሳሳይ ሁኔታ ስፔር ፓርታቸውንም ውጭ ሀገር ነው ሊመጣ የሚችለው። እኛ ደግሞ እዚህ ስላመረት ናቸው ማሽኑ ስፔር ፓርቱንም እዚሁ የማምረት አቅሙ ስላለን ቢበላሽ እንኳን ወዲያውኑ የመጠገንና ወደ ስራ የማስገባት ነገር አለ እና ማሽኖች ግን በአሁኑ ሰዓት እየሰሩ አይደሉም።
ለምንድን ነው የቆሙት?
ያው ከርክክብ ጋር በተያያዘ በባህር ዳር ዩኒቨርሲቲና በአካባቢ ጥበቃ የተወሰነ ችግር እንዳለ ነው ማስበው።
ምን ያህል ጊዜ ሆነው ከቆመ?
የዛሬ አመት ጥቅምት 25 ነው እንግዲህ ያስመረቅ ነው። ከዛ ጊዜ ጀምሮ ዝም ብሎ ቆመው ነው ያለው።
በሀገር ውስጥ የተመረተውን ይህንን ማሽን ከመጀመሪያው ጀምሮ ሙያዊ እገዛ ሲያደርጉ የነበሩ በባህር ዳር ዩኒቨርሲቲ የቴክኖሎጂ ኢንስቲትዩት መምህርና የፕሮጀክቱ አስተባባሪ ረዳት ፕሮፌሰር ዮናስ መትኩ በበኩላቸው የሚከተለውን አስተያየት አንጸባርቀዋል።
ይህ ፕሮጀክት የሙላት ኢንዱስትሪያል ብቻ ኃላፊነት ሳይሆን እኛም በግንባታው ሂደትም በጋራ አብረን የነበርንበት ስለሆነ በማሽኖቹ ላይ በሂደትም ውጤታማ እንደሚሆኑ የታወቀ ነው። በተግባር ፍተሻም ላይ ደግሞ አብረን አይተናቸው ፈትሸናቸው ነው ወደ ስራ የገቡት። ስለዚህ ማሽኖቹ ከተቀበርናቸው ጊዜ ጀምሮ የሚሰሩ ናቸው። እንግዲህ አካባቢ ጥበቃ ያልተረከበበት ምክንያት ከነሱ ሳይድ ቢመልሱት ይሻላል። በምረቃው ወቅት አክቹዋሊ የነሱ የቢሮ ኃላፊዎችም የክልሉ መንግስትም ተገኝተው አይተውታል።
ሌላው እንቦጭን ለማጥፋት አማራጩ ጥንዚዛ ነው በማለት ከአፍሪካ ሀገራት ተሞክሮ ቀስመው ከ3 አመታት በፊት ጥናት ያቀረቡት ደግሞ የባህር ዳር ዩኒቨርሲቲ መምህር ዶክተር ጌታቸው በነበሩ ናቸው። ጥንዚዛዎቹ በባህር ዳር ዩኒቨርሲቲ ድጋፍ በመራባት ላይ ቢገኙም የሚመለከተው አካል ግን ለተፈለገው አላማ ሊያውላቸው እንዳልቻለ ይናገራሉ።
ጥንዞች የብዙ ሀገር ተሞክሮ ነው ያለው። እንቦጭና እሱም ብቻ ነው የሚመገቡት። በትክክል ወደ ስራ ለመግባት የዛሬ 8 ወር አካባቢ ላይ ወደ ስራ እንገባለን ብለን ነበር። ጣና አካባቢ ላይ ወደ 4 ሳይቶችን አይደንቲፋይ አድርገን ለአካባቢ ጥበቃ ድብር የሰጠ ነው። ባለፈው የካቲት ላይ ትክክል ወደ ስራ እንገባለን ነበር። እስካሁን ድረስ በጨረታ በየላም ተብሎ እንትኑ እየተጓተተን ያለው አፍሪካ ሀገር ውስጥም አውሮፓም አሜሪካም የሚጠቀሙበት ያለ ነው። ስለዚህ ምንም ጥያቄ የለውም። እነዚህ ኢንሴክቶች ይህንን እንቦጭ ነው የሚመገቡት። አፍሪካ ሀገሮች ላይ ኢፌክቲቭ ናቸው። ስለዚህ ምንም የጎንዮሽ ጉዳት የማያደርሱ።
ሌላው እድሉን የሚሰጠኝ አካል አጣሁ እንጂ አረሙን በባህላዊ ዘዴ ላጠፋው እችላለሁ የሚሉት ደግሞ መርጌታ በላይ አዳሙ ናቸው።
ይህንን አረም ያው ለማጥፋት ምርምር ሰርቻለሁ እና ያገኘሁት ለውጥ የኔ በ24 ሰዓት ማድረቅ የሚችል ነው መድኃኒቱ። እና ይህ መድኃኒት አንደኛ በብዛ ህይወቱ ላይ ጉዳት ማምጣት የማይችል ላሳዎቹ፣ የተለያዩ እዛ ውስጥ ላሉ እንትኖች ምግብ ለምግብነት ይጠቀሙታል። እንቦጩን ግን ለይቶ ይጎደዋል፣ ያደርቀዋል በ24 ሰዓት። በባህላዊ መንገድ ነው የሰራሁት እና ይህንንም ማለት ነው አካባቢ ደን እንስሳት ጥበቃ ባለስልጣን ዶክተር በላይ ነው የሚባሉት ማለት ነው አቅርቤ የነበረ። ነገር ግን ያው ከሞላ ጎደል ለመቀበል ዝግጁ አልሆኑም።
እነዚህን ግለሰቦችና ተቋማት ለአብነት አነሳን እንጂ አረሙን ለማጥፋት ብዙ ምሁራን መፍትሄ ያሉትን ይዘው እንደቀረቡ አጫውተውናል። ፍላጎታቸው ደግሞ ለሐይቁ ህልውና አስጊ የሆነውን እንቦጭ ማጥፋት እንደሆነ ነው የሚገልጹት። ከተለያዩ አቅጣጫዎች የተሰነዘሩትን ቅሬታዎች በመያዝ ወደ ክልሉ አካባቢ የደንና የዱር እንስሳት ጥበቃና ልማት ባለስልጣን ምላሽ ለማግኘት ቢሄድም ያደረግኩት ጥረት አልተሳካም። ግን በቅርቡ የክልሉ መንግስት የጣናን ጉዳይ በቅርብ ሆኖ የሚከታተል ተጠሪነቱ ለክልሉ መንግስት የሆነ የጣና ሐይቅና ሌሎች ውሃማ አካላት ጥበቃና ልማት ኤጀንሲ አቋቁሟል። ኤጀንሲውን በበላይነት እንዲመሩት የተሾሙት ደግሞ ለረጅም ጊዜ በዘርፉ ምርምር ያደረጉት ዶክተር አያሌው ወንዴ ናቸው። በአጭር ጊዜ ውስጥ እንቦጭ ከጣና ይወገዳል ብለዋል።
የተቀናጀ አሰራር ሆኖ ነገር ግን ቀደም ተከተላል። መጀመሪያ እናስወግዳለን ብያቸዋል። የምናስወግደው በስነህይወታዊ ዘዴ አይደለም፣ አልደረሰልንም። በኬሚካል ዘዴ አይደለም፣ ፍርሃት አለ። ስለዚህ አሁን በእጃችን ያለው ማለት ነው የሰው ኃይልና ማሽን ነው። ስለዚህ ሰውና ማሽን የማስወገድ ስራ እንሰራለን። ይሄ የመጀመሪያ ስራችን ነው። እስከ ሰኔ 30 ድረስ ወጣቱን አደራጅተን እናስለቅማለን፣ እናቃጥላለን። ሙሉ በሙሉ አረሙን በአይን የሚታይ እንዳይኖር ማጠናቀቅ። እስከምንድን ነው የምንሰራው? ከህዳር 1 ጀምሮ እስከ ሰኔ 30።
በዚህ አመት የእንቦጭ አረም በሐይቁ ላይ መጨመሩንና አዳዲስ አካባቢዎችንም መቆጣጠሩን ነው ዶክተር አያሌው አክለው የገለጹት።
ከ2004 ጀምሮ በየጊዜው እየተስፋፋ ወደ 27 ቀበሌ ደርሷል። ወደ 190 ኪሎ ሜትር የሐይቁ ዳርቻ በእንቦጭ አረም የተያዘ ነው ማለት ነው። አረሙ እየጨመረ አዲስ ወረዳ ይዟል እኮ ዘንድሮ። ጣቁስ
ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አመሰግናለሁ አስቴር ለዘገባው። ክቡራትና ክቡራን አድማጮች አሁን ከምሽቱ 3 ሰዓት ከ35 ደቂቃ ነው፣ ከ36 ደቂቃ ሊሆን ነው። የስርጭት ሞገድ ለውጣለን። ክቡራትና ክቡራን አድማጮች በ22 በ25 እና በ31 ሜትር ባንድ አጭር ሞገድ ላይ ነው የምንገኘው። ለመጪዎቹ ጥቂት ወራት በ22 ሜትር ባንድ በ13765 ኪሎ ሄርትስ፣ በ25 ሜትር ባንድ በ12040 ኪሎ ሄርትስ፣ በ31 ሜትር ባንድ በ9485 ኪሎ ሄርትስ ላይ እንገኛለን። በናይል ሳትም በተለመደው ቪኦኤ 24 ላይ ታገኙናላችሁ። በፌስቡክ ላይቭ አት ቪኦኤ አምሃሪክ ላይ እንገኛለን። እንደዚሁም በትዊተርም አት ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። በአሃዱ ራዲዮ 94.3 ላይ እንገኛለን። በቀጥታ ልታዳምጡን ትችላላችሁ። ዝግጅቶቻችንን የቪኦኤን አፕ ቪኦኤ ሆርን ኦፍ አፍሪካ ብላችሁ ከአፕ ስቶርና ከጉግል ስቶር ብታወርዱ በቀላሉ ልትከታተሉ ትችላላችሁ። የምሽቱ የአየር ስርጭታችን ፕሮዲውሰር ብርሃን ኃይሉ ነች። ቴክኒሽያኑ ፓትሪክ ዲያ ነው። የዌብና ማኅበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው ነች። ዋና አዘጋጅ ትዝታ በላቸው። እያስተናገድናችሁ ያለ ነው ሶሎሞን አባተና
ትዝታ በላቸው ነኝ።
ይልመድብሽ ትዝታ በማስተናገዱ ቀጥ። የተከበራችሁ አድማጮች ዝግጅታችን ይቀጥላል። እስከ ምሽቱ 4 ሰዓት አብራችሁ ዝለቁ።
ሰሞኑን በኦሮሚያ ለተከሰተው ቀውስ መንስኤ የሆኑት የክልሉ ያልተመለሱ ጥያቄዎች፣ ያልተጣጣሙ የፓርቲዎች ፍላጎቶችና የጸጥታና የደህንነት ስራ መላላት ዋነኞቹ ናቸው ሲሉ የአምቦና ወለጋ ዩኒቨርሲቲ የጋዜጠኝነትና ፖለቲካ ሳይንስ መምህራን ተናገሩ። መሰል ችግሮች በክልሉም ሆነ በአገሪቱ እንዳይፈጠር መንግስት ጨምሮ የፖለቲካ የማኅበረሰብና ሃይማኖት ተቋማት ተሳትፏቸውን ማስፋፋት እንዳለባቸው መክረዋል። ናኮር መልካ ከአምቦ ተጨማሪ አለው።
ረዳት ፕሮፌሰር ዳኖ እንዳሉ የአምቦ ዩኒቨርሲቲ ጋዜጠኝነትና ተግባቦት ትምህርት ክፍል መምህር ናቸው። በደቡብ አፍሪካ ዩኒሳ ዩኒቨርሲቲም የሶስተኛ ዲግሪ ትምህርት እየተከታተሉ ይገኛሉ። ሰሞኑን በኦሮሚያ ብሎም በሀገሪቱ ተከስቶ ለነበረው አለመረጋጋት መንስኤ ነው የሚሉትን እንዲያብራራሉ።
ላለፉት 100 ዓመታት የነበሩት ችግሮች፣ ጥያቄዎች አልተመለሱም ለማለት ይቻላል። ለምሳሌ ከመፍት አንጻር የኦሮሞ ህዝብ በአዲስ አበባ ላይ ያለው ጥቅም፣ በቋንቋው የመጠቀም ጉዳይ፣ እንደዚሁም የተለያዩ ጥያቄዎች እስካሁን አልተመለሱም። ቀሮ ከተለያዩ አጋር አካላት ጋር ባመጣ ለውጥ ተስፋ አድርጎ ለውጡ ፍሬ እንደሚያፈራ እየተጠባበቀ ነው። ነገር ግን በዚህ ሀገር ውስጥ የተለመደው የፖለቲካ ሽኩቻ፣ የአንድ ቡድን የበላይነት በሁሉም መልክ ኦሮሞ ይችን ሀገር ያስተዳድራታል፣ ኦሮሞ ይችን ሀገር ወደፊት ያስከዳታል ብሎ የማይተማመኑ አካላት ኦሮሞን ለማጋጨት በኦሮሚያ ውስጥ ለምሳሌ የመብት ጥያቄ ሲጠየቅ ወደ ሃይማኖት፣ ወደ ብሔር እንዲመለስና በኦሮሚያ ውስጥ እልቂት እንዲፈጠር፣ ህዝቡ እንዳይረጋጋ፣ በዚህ ደግሞ የኦሮሞ ጥያቄ እንዳይመለስ፣ ኦሮሞ በዚህ ሀገር ውስጥ እንደ ሌላኛው ብሔር ማግኘት የሚገባውን ነገር አግኝቶ በእኩልነት እንዳይኖር የሚጥሩ አካላት የሚያደርጉት ጉዳይ ይመስለኛል።
በወለጋ ዩኒቨርሲቲ የፖለቲካል ሳይንስ መምህር የሆኑት አቶ ገለታ ገመቹ ችግሩ ከሁለት መሰረታዊ ጉዳዮች የመነጨ ነው ይላሉ።
አንደኛ ኮምፕሮማይዝ የማይደረጉ ፍላጎቶች አሉ። እዚች ሀገር ውስጥ የማይታጣሙ ነገሮች ናቸው። ይሄ ለውጥ አራማጆች ወደዛ ይወስዱናል የሚሉት ፍላጎት አለ። ሌላ ደግሞ ይሄ ለውጥ ይቺ ኢትዮጵያ የምትባል ማጅስቲ የሆነችው ዲቫይን የሆነችውን ነገር ለመግባት ይሄ ለውጥ ይረዳናል የሚሉት አለ። ይሄ በጣም ፖላር የሆኑ ነገሮች አሉ። ኢትዮጵያ ውስጥ የተለያዩ ማንነት ያላቸው ማህበረሰቦች ብዛነት ያማከለች ኢትዮጵያ መገንባት እና ኢትዮጵያ ራሷን ያንን ኢትዮጵያ መገንባት የሚል እንትን አለ። እሱ ነገር በጣም አንኮምፕሮማይዝ የሆኑት ነገሮች ናቸው። መሰረታዊ የሆነ ችግር አለ ማለት ነው። እዛ ላይ ሰው ይሄንን ለውጥ ወዴት እንደሚወስደን ጅባችን ጋር ፖለቲካል ተቋም የምንለው ወይስ ፖለቲካል ኢንስቲቱሽን የምንላቸው ነገሮች አሉ። የህዝብ ለህዝብ ግንኙነት ሪጉሌት የሚያደርጉት እነሱ ናቸው። በጣም ሰላም ማህበረሰቡ ውስጥ እንዲኖር የሚያደርጉት የፖለቲካ ተቋማቶች ናቸው። ጋቨርኒንግ ማንዴት ስላሉ ያንን ትንሽ ችግር አለው እና ፖለቲካል ኢንስቲቱሽን ያለው ድክመት ይህንን ዛሬ ያለንበት ችግር እንደ መንስኤ ሆኖ አይቼዋለሁ።
በአዲስ አበባ ዩኒቨርሲቲ የሶስተኛ ዲግሪ ትምህርታቸውን እየተከታተሉ የሚገኙት አቶ ግዛቸው ነመምሳ በበኩላቸው የአለመረጋጋቱ ምክንያት በመንግስት ደህንነት ተቋም የታየው መዘናጋት ነው ይላሉ።
ለምሳሌ የጦር መሳሪያዎችን መውሰድ እንችላለን። በተለያዩ ቦታዎች በተለያዩ የሀገሪቱ ክልሎች ከተለያዩ የሀገሪቱ ክልሎች ወደ ሰንትራል የሚመጡ የጦር መሳሪያዎች ሲያዙ ይታያሉ። በሚዲያም ሲዘገብ እናያለን። ቁጥጥር ለማምጣት ደግሞ ሲሰራበት አላየን። ደግሞ ማድረግ የምንችለው በተለያዩ ኮሪደሮች ሀገራችንን ስናስጠብቅ ነው። የሴኩሪቲ ስራ ላልቶ ነው የሚታይ እንጂ ይሄን መሳሪያ መቆጣጠር በጣም ይቀላሉ ብዬ ከሚገምታቸው ነገሮች በጣም አንዱ ነው። ለምን አንተ የምታስበውን እኔ መቆጣጠር አልችልም፣ ግን አንተ የምታደርገውን ግን መቆጣጠር ይችላለሁ። ይታያል፣ ስለሚታይ ማለት ነው። እየታየ ግን ለዘብ ያለ ቁጥጥር ነው ያለው ብዬ ነው የምገምተው። እሱ ደግሞ ሄዶ እንደዚህ አይነት ችግሮች እንዲከሰቱ አድርጓል። ና
መምህራኑ ይህ ችግር ሊፈታ የሚችልበት አጋጣሚ ሰፊ መሆኑን ይናገራሉ።
ደባ ሲፈጠርበት እንደነበረ እና ለዛም የኦሮሞ ህዝብ ሲታገል እንደነበረ ይታወቃል። አሁን ላይ ደርሰን ግን ተደራርቦ እዚህ የደረሱት ችግሮች በአንድ ጀንበር ይፈታሉ ብለን አናስብም። ነገር ግን አንኳር አንኳር የኦሮሞ ህዝብ ጥያቄ መፈታት አለበት። የኦሮሞ ህዝብ ጥያቄ ብቻ አይደለም፣ የማንኛውም የኢትዮጵያ ተጨቋኝ ብሔር ብሔረሰብ ጥያቄ ተራ በተራ መመለስ መቻል አለበት ብዬ አምናለሁ። ለምን የኦሮሞ ጥያቄ እየተደራረበ በሄደ ቁጥር፣ ችግሮቹ እያደሩ በሄደ ቁጥር ሌላ ችግር እየተፈጠረ ሌላ መልክ እየያዘ ነው የሚሄደው። የኢትዮጵያ የፖለቲካ ባህል አንዱ ለሌላው አዋቂ እንደሆነ፣ አንዱ ገዢ አንዱ ተገዢ፣ አንዱ በዳይ አንዱ ተበዳይ ሆኖ የኖረበት አገር ነው እና ከዛ ባህል መውጣት መቻል አለብን። ሁሉም በእኩልነት ለመኖር ከተፈለገ እዚህ ሀገር ውስጥ የኢትዮጵያ ብሔር ብሔረሰብ መብት መከበር መቻል አለበት። የኦሮሞም ጥያቄ በዛ ውስጥ ነው የምታየው። ጠቅላይ ሚኒስትር አብይ የኦሮሞን ህዝብ ጥያቄ ብቻ አይደለም መመለስ ያለበት፣ ከኢትዮጵያ ህዝብ ጋር በመሆን የእያንዳንዱን ብሔር ብሔረሰብ ችግር በልኩ እና እንደ መልኩ እንደ አይነቱ መፍታት አለባቸው ብዬ ነው የሚያስበው።
የተለያዩ ማንነት ኢትዮጵያ ውስጥ እንዳሉ ያንን አንደርስታንድ ማድረግ ነው፣ እዛ ነው የሚጀመረው። ሁለተኛ ነገር የፖለቲካል ተቋም ሪቫይዝ ማድረግ፣ እነሱን ካፒታላይዝ በማለት ዲሞክራታሲ ለማድረግ በዛ ላይ ኤክስፕሬስ መደረግ አለበት ይዘምናለው። ሶስተኛ ላይ የማብሮ ኢሴቶች የምንለው እነሱ ላይ ካፒታላይዝ ማድረግ። የሰሞኑን ብንወስድ ማለት ህዝቡ ብዙቱን ለመግለጽ መንገድ ላይ ከወጣ በኋላ የተፈጠሩ ችግሮችን ካየ ነው እንደ ህዝብ ለህዝብ ግጭት ፍሬንድ የሆነበት ለሃይማኖት ግጭት ፍሬንድ የሆነበት እንትን አለ። ይህ ሶሻል ካፒታል የምንለው ማህበረሰብ ውስጥ ያለው ማንነት ማለት ከሰብአዊነት ጋር የተያያዘ ነገር። ማንኛውም ሰው መሞት የማልፈልግ ከሆነ ሰው መግደል የለበትም፣ መከበር የሚፈልግ ከሆነ እንድላው መክበር አለብኝ። እነዚህ አይነት ቦርደሩ የሆኑት ነገሮች የማህበረሰብ
ብሔር ተኮር የሆነው ግጭት በቅርብ ጊዜ ነው መታየት የጀመረው። የኦሮሞ ፕሮቴስት በነበረበት ሰዓት የብሔር ግጭት ብዙም አልነበረም። እነ ዶክተር አብይ አገሪቷን መምራት ከጀመሩ ነው እንደዚህ አይነት አስማሚያዎች ማየት የጀመር ነው። ስለዚህ ስልጣን የያዘው ላይ ጥያቄ አለ ማለት ነው። ጥያቄው ደግሞ የተነሳው ህብረተሰቡ የተለያዩ ብሔሮችን የሚወክሉ ሰዎች ያልተመለሰቸው ጥያቄ ስላለ ነው ብዬ ነው የምገምተው። ስለዚህ ያልተመለሱትን ጥያቄዎች መመለስ አለባቸው ብዬ ነው ሰው እንድረጋጋ ለማድረግ የሮሞም የአማራም ትግራይም ጥያቄ የሌለው ህብረተሰብ የለም አሁን እና ይሄ ጥያቄ ተመልሷል ለማለት ብቻ ሳይሆን ቁጭ ብሎ አሁን ያደግ እንደ ፓርቲ ተነጋግሮ እነዚህን ጥያቄዎች መመለስ አገራችን የታፈንታ ወሳኝ ነውና መነጋገር አለብን ብሎ ቁጭ ብሎ መነጋገርና አንኳር አንኳር የሆኑትን ጥያቄዎች መመለስ አለበት። እነሱ ከተመለሱ በኋላ ህዝብ ትንሽ ይረጋጋል ብዬ ነው።
ችግሮቹን ለመፍታት ግን ሁሉንም ኃላፊነት ወደ መንግስት ከመጠቆም ይልቅ ሌሎች ተቋማትና ህዝቡም ሊወጣ የሚገባው ሚና አለው ብለዋል።
የተፈጠረውን ችግር የሌላ አካል አርጎውን ለመውሰድ አስቸጋሪ ነው። እኛ የችግሩ አካል መሆን አለብን ማለት እንደ ዜጋ የራሳችንን አስተዋጽኦ ማድረግ መቻል አለብን። የፖለቲካ ፓርቲዎች መንግስትን ለማዳከም ብቻ ባይተመልካች ወይ ለመተቸት ብቻ ወይ መንግስትን ለማዳከም ብቻ ለፕሮፓጋንዳ ችግሮችን መጠቀም የለባቸውም ብዬ አስባለሁ። ለምን ይሄ ችግር አገሪን እስከሚጎዳ ድረስ፣ የኛን ብሔረሰብ እስከሚጎዳ ድረስ፣ የኛን ብሔረሰብ እስከሚጎዳ ድረስ የጋራ ችግራችን ነው። እኛ ስለ ፖለቲካ ኢሹ የምናወራው እኛ ስለ ሀገር የምናወራው ህዝብ እንደ ህዝብ ሲኖር ነው። ህዝብ ማከል ፈጅት ካለ፣ የሃይማኖት ነጻነት ከሌለ፣ ወጥቶ የመግባት ነጻነት ከሌለ፣ እልቂት ካለ ስለ ፖለቲካ የምናወራ ጉዳይ የለም። ስለ ስልጣን የምናወራ ጉዳይ የለም። ስለዚህ የህዝብ ሰላም፣ የህዝብ ነጻነት ከፖለቲካ በላይ ነው፣ ከብሔር በላይ ነው፣ ከሃይማኖት በላይ ነው፣ ከሁሉም ነገር በላይ ነው እና እያንዳንዳችን ችግሩን የየራሳችን አድርገን በሚገባን መልኩ ማለት መንግስት ድርሻውን፣ የፖለቲካ ፓርቲዎች ድርሻቸውን፣ ማህበረሰብ ደግሞ እንደ ማህበረሰብ ድርሻውን ቢወጣ እና በጋራ ከተመካከርን በቀና መልኩ ማለት ነው፣ በቀና ልቦና ከአሻጥር ፖለቲካ ወጥተን ጥሩ ነገር ይመጣል ብዬ አስባለሁ። ካልሆነ ግን ወደ ለየለት ችግር ልንሄድ እንችላለን።
ለአሜሪካ ድምፅ ናኮር መልካ ካምቦ።
አመሰግናለሁ ናኮር። ወደ ተከታዩ ተመሳሳይ ይዘት አዘል ዘገባ እናልፋለን። የቀደሙ የደርግ የኢሃፓና የመኢሶን የፖለቲካ ተዋናዮች የነበሩ የደሴ ከተማ ነዋሪዎች ትውልድ ከጥንካሬያችንም ከስህተታችንም መማር አለበት ይላሉ። መስፍን አራጌ ተጨማሪ ያለው።
ከ1960ዎቹ አጋማሽ ጀምሮ በኢትዮጵያ በተቀጣጠለው የፖለቲካ እንቅስቃሴ ውስጥ ለውጡ ነበልባል ሆኖ የፈጃቸው፣ ለውጡ ነውጥ ሆኖ ጠባሳው ያልሻረላቸው በርካቶች ናቸው። የልጅነት ጊዜያቸውን ለትግል፣ የአፍላነት ዕድሜያቸውን ለፈተና የሰጡ እኒህ የዚያ ዘመን ዘመነኞች ጉዞአችን ይለያይ እንጂ መድረሻችን አንድ ነበር ይላሉ። ዳር ድንበሯ የተጠበቀ አንድነቷ የተረጋገጠ ኢትዮጵያን ማስቀጠል፣ የህዝቦች ተጠቃሚነትን እውን ማድረግ። እንዳለመታደል ሆኖ ከአንድ ማህፀን የበቀሉ ፍሬዎች ከአንድ ጀማ የተቀዱ ወንድማማቾች በደም የታጠበ የታሪክ ዶሴ ተተዋልፈዋል። በያኔው ቦረና አውራጃ የስምንተኛ ክፍልን አጠናቀው በወይዘሮ ስን ትምህርት ቤት ትምህርታቸውን ለመቀጠል ወደ ደሴ የመጡት አቶ አለባቸው ሀሰን የፖለቲካውን ዓለም ሲቀላቀሉ የንጉሱ ዘውድ ተነቃንቆ መውደቂያው ተፋጥኖ ነበር። 1964 ዓ.ም ደርግ ስልጣኑን ከተረከበ በኋላም የኢሕአፓ አባል በመሆን ትግላቸውን ከጓደኞቻቸው ጋር የቀጠሉት አቶ አለባቸው ለሞት የሚዳርግ ግርፋትን፣ መኖርን የሚያማረ እስራትን አልፈዋል። በተአምራዊ ግጥምጥሞች ተረፉ እንጂ የሞት ፍርድም ተፈርዶባቸው ነበር።
ልብሴን አወለቁ። ከዛ ወፌላላ ሙሉ ቀን ዋሉብኝ። እዚህ ጀርባ ብታየው ደሜ ጨቅ ጨቅ ሲል ይሰማኛል። ከተወሰነ ጊዜ በኋላ ምንም ደንዝዞኛል፣ ምንም እንትን አይሰማኝ እና እግሬ ይሄ ልክ የዚህን የጫማ ሶል ሁለት ጊዜ ተልጧል። ሶስት ወር ሙሉ እዛችሁ እስር ቤት ስሰቃይ ነው የቆየሁት።
በቀይና ነጭ ሽብሮች መዛዝ የብዙዎች ሕይወት ረገፈ። በውይይት መፈታት የሚችል ልዩነት የነቁ ምሁራንን፣ ብርቱ አገራዊ ተቆርቋሪዎችን ለመስዋዕትነት ዳረገ። መሆን የማይገባው ሆነ ይላሉ ያኔው የኢሕአፓ አባል የደሴ ከተማ ነዋሪው አቶ ተስፋዬ አሊ።
መኢሶን በአንድ ወገን አለ፣ ደርግ ራሱን ችሎ አንድ ሌላ አካል ነው፣ በመንግስት ደረጃ ያለው ማለት ነው። እንደገና ኢሕአፓም የሶስቱም ተግባርና አላማ ሲታይ አንድ ሆኖ እያለ ነገር ግን መግባባት ያልተቻለ በት ዘመን ነገሮችን በጋራ የማየት ነገር አልነበረም። በቃ ቁጭ ብሎ መወያየት ባለመቻል፣ ወደ አንድ መምጣት ባለመቻሉ ብዙ ወጣቶች፣ ብዙ ወንድሞች፣ ብዙ እህቶቻችን ህይወታቸው አልፏል። እንዲህ በቀላል የሚታይ ትውልድ አልነበረም። ለዛሬዋ ኢትዮጵያ ትልቅ ነገር ሊሰራ የሚችልና የተሻለ ለውጥ ሊያመጣ የሚችል ወጣት አልቋል።
በአብዮታዊ ደርግ የሰደድ አባል ሆኖ በሰራዊቱ ውስጥ ለ13 ዓመታት በኤርትራ ግንባር ምጽዋ አካባቢ የቆዩት ምክትል የመቶ አለቃ አስማማው አስፋውም ይህን አስተያየት ይጋሩታል።
በውይይት መፈታት የሚችል ነበረ፣ ግን አላደረጉትም። ሁለቱም
እልህ ተሞላ ስለነበረ እልሁ አሸናፊ ለሌለው ጦርነት እልቂት ውስጥ ገባ። ከዚህም ከዛ የሚገዳደለው ያ ወገን ለወገን ነው። በቃ በድፍረት በጭካኔ ብዙ ድንተላለቅና ለኢትዮጵያ ከፍተኛ ውድቀት የሆነው በዛ ምክንያት ነው።
ውይይት ተደርጎ ደርግ ጋራ የሚግባቡበት ሁኔታ ቢፈጠር ኑሮ እና ወታደራዊ ደርግ ለሲቪሉ ስልጣን አስረክቦ ወደ ካምቡ የሚመለስ ቢሆን ኑሮ ይሄን ያህል ችግር አይኖርም ነበር። ብዙ ህይወትም አይጠፋም ነበር።
ለውይይት የተዘጋ በር አገርን ዋጋ አስከፍሏታል። ትውልድን ከቀጠፈው ከዚህ አሳዛኝ ታሪክ ዛሬ ምን ያህል ተምረናል ነው ጥያቄው።
አሁን የተያዘው ነገር በእኔ በኩል የሚመቸኝ አይደለም። መቃወም ተገቢ ነው፣ ግን የመቃወም መንገዱ የተሳሳተ ነው። የራስን ንብረት፣ የራስን ወንድም፣ የራስን ወገን በብሔረሰብ ተለያይቶ አንድ ወገን የሆነ ሰው እርስ በርስ መፋጀትና ንብረትና ሀብትን ማባከን የገዛን አባትና እናት በህይወት ማሳለፍ ለቀጣይ ትውልድ የሚተርፍ ነገር አለማኖር ነው። እንደገና አሁን ያለውም ትውልድ ደግሞ ለሚቀጥለው ትውልድ ሰርቶ ያቀረበለት ነገር የለም። ባዶ መሬት ማስረከብ አይነት ነው የሚሆነውና አካሄዱ ተገቢ እንዳልሆነ እረዳለሁ።
ያንን ቢማሩ ኖር አሁን ወገን በወገኑ ላይ ወይም በዚህ በብሔር በቋንቋ በመናምን ወደ ልቂቱ ምንም ማያቆም ሰላማዊን ሰው አይገልም ነበር።
በጥቂቶች መስዋዕትነት ለብዙሃን ተጠቃሚነት ነበር የቆምነው ይላሉ አቶ ተስፋዬ ያንዩን የትግል እንቅስቃሴ በመዘከር። ይህ ትውልድ ደግሞ ከዚህ ቆም ነገር ሊቀስም ይገባዋል ባይ ናቸው።
እዚሁ ደሴ ከተማ ላይ እንዳለን አንዱ ሰብሳቢያችን ነው፣ እሱ ተያዘ። በዛን ወቅት እኔ ትምህርት ቤት ነበርኩ። ያ ወጣት ሽመልስ ወጭፎ ነው የሚባለው። እሱ ማንኛችን ያንንም ስም ባለመጥቀሱ ያው ድብደባውን ስቃውን ችሎ ተገሎ ፒያሳ ላይ ነው ወድቆ የተገኘው። አሁን የኛ መኖር አራታችንም በአጋጣሚ ያለን የኛ መኖር እሱ መስዋዕትነት ነው። አሁን እኛ በህይወት የምንገኘው
ለውጡ የሚደገፍ ነው። ለውጡ አትገዳደሉ፣ ተባበሩ፣ በይቅርታ በመደመር ሁኔታ ነው የሚለው።
ለውጡን ወደ ተግባር ለመለወጥ ህብረተሰቡ ራሱ ተሳታፊ መሆን አለበት። እዳር ሆነን የምናወራ ከሆነ ሌላው ደግሞ በጣም ለኛ ትልቅ መከራና ስቃይ የሆነው ነገር ቴክኖሎጂ ነው። የቴክኖሎጂ መኖር በጣም አስፈላጊ ነገር ነው። ለውቀትም ራስን ለማሻሻልም ተገቢ ነው። ግን እኛ በተዘዋዋሪ መንገድ ለጥፋት እየተጠቀምንበት ነው። በተለይ ይህ ማህበራዊ ሚዲያ ፌስቡክ ሁሉም ጋዜጠኛ ነው የሆነው። ይሄ ደግሞ ጤነኛውን ሰው ወደ መጥፎ ነገር እንዲገባ የሚያባብስ ሌላ ችግር ነው። እንደውም እንደ ፌስቡክና እንደ ሌሎች ሚዲያዎች ተግባር ከዚህ በበለጠ ሌላ ችግር ውስጥ እንገባ ነበር። ሆኖም ግን ሁሉም ኢትዮጵያዊ አስተዋይ ከመሆኑ አንጻር እነዚህ ተግባራቶች ዝቅ ብለው ነው የታዩት።
ወንድም ወንድሙን ከሚገድል በውይይት በመመካከር ሰላምን የመሰለ ነገር ለማምጣት የራሱ ፍቃደኝነትና የአእምሮ የአስተሳሰብ ለውጥ ሊደረግ ይገባል እንላለን።
ችግርን በጋራ የማየት በጋራ የተገኘውን ንብረትም ሆነ ሌሎችን ነገሮች ሁሉ የጋራ መሆኑን አውቆ ከጥፋት መቆጠብ ተገቢ ነው የሚል እምነት አለኝ። አሁን ያለው ትውልድ ከዚህ በፊት ያለውን ነገር ወደኋላ ብዙ ዶክመንቶች አሉ፣ እነሱን ማየት ተገቢ ነው የሚል ነገር ነው ያለኝ። ሌላ መንግስት የህግ የበላይነትን ማስከበር አለበት የሚል ከጊዜ ወደ ጊዜ ነገሮች እየተባባሱ ነው። ማስተማር ተገቢ ነው፣ መነጋገር መመካከር ተገቢ ነው። ግን ከአቅም በላይ በሚሆንበት ሰዓት ግን ህብረተሰቡ ራሱ የፈጠረውን ህግ ተግባራዊ የማድረግ ኃላፊነት ከመንግስት ይጠበቃል። መንግስትም ብቻ አይደለም፣ ህብረተሰቡም፣ የሃይማኖት መሪዎችም፣ የአገር ሽማግሌዎችም በአንድ ላይ በመሆን የተቆራረጠ ሳይሆን ቀጣይነት ያለው እርምጃ መውሰድ አለባቸው።
የህዝቦች መገፋት፣ የዴሞክራሲ ምህዳር መጥበብና ሌሎች ምክንያቶች ይዘውት የመጡትን ለውጥ አስተማማኝ ደረጃ ላይ ለማሸጋገር ከታሪክ ተጠያቂነት ነጻ እንሁን ይላሉ አስተያየት ሰጪዎቹ።
ሁላችንም ኢትዮጵያዊነትን ብቻና ብቻ መዘመር አለብን። በቃ
ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
አመሰግናለሁ መስፍን ለዘገባው። ክቡራትና ክቡራን አድማጮች አስተያየቶቻችሁን፣ ሐሳቦቻችሁን ባሉት የአሜሪካ ድምፅ መድረኮች ሁሉ አንሸራሽሩ። ምንጊዜም ክፍት ነው መድረካችን። ከዚህ ዝግጅት በተጨማሪ በየዕለቱ ከምሽቱ ሁለት ሰዓት እስከ ሁለት ሰዓት ተኩል የሚተላለፍላችሁን ጋቢና ፕሮግራማችንን በ19ና በ25 ሜትር ባንድ እንድትከታተሉ እንጋብዛለን። ዲሞክራሲ በተግባር
የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ በሎስ አንጀለስ ከተማ ከሚኖሩ ኢትዮጵያውያን ጋር በወቅታዊ ሀገራዊ ጉዳዮች ዙሪያ ህዝባዊ ጉባኤ አካሂዷል። ሎስ አንጀለስ ከተማ የሚገኘው ዘጋቢያችን ዳንኤል ህዝባዊ ስብሰባውን ተከታትሎ ዘገባውን አድርሶናል።
የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ በሎስ አንጀለስ ጊዜያዊ አስተባባሪ ኮሚቴ አዘጋጅነት ባሳለፍነው ቅዳሜ በምዕራብ ዩናይትድ ስቴትስ ካሊፎርኒያ ግዛት ሎስ አንጀለስ ከተማ ከኢትዮጵያውያንና ትውልደ ኢትዮጵያውያን ጋር የፓርቲው ምክትል ሊቀመንበር አቶ አንዱዓለም አራጌና የኢዜማ ዓለም አቀፍ አባላት ተጠሪ አቶ ዮም መሳፍንት በተገኙበት በወቅታዊ ሀገራዊ ጉዳዮች ዙሪያ ህዝባዊ ውይይት አካሂደዋል። በወርሃ ግንቦት 2011 ዓ.ም በአዲስ አበባ በመስራች ጉባኤ ራሱን ያቋቋመው የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ምክትል ሊቀመንበር አቶ አንዱዓለም አራጌ በህዝባዊ ውይይት መክፈቻ ላይ እንዳሉት ተዋይቶ መፍትሄ ማምጣት ካልቻል የመጨረሻ ጣፋንታችን መጠፋፋት ነው ብሏል። የዘረኝነት መንገድ ማንንም የተሳካ ድል አያስጨብጥም። የህዝብን አንድነት የሚያከብር ወንድማማችነት የሚያደፈርስ የመጨረሻው እጣፋንታው ሽንፈት መሆኑን ገልጿል።
ተዋይተን መፍትሄ ደግሞ ማምጣት ካልቻልን ወዴት ነው ልንሄድ የምንችለው? ተያይዘን መጠፋፋት ነው። ይህን ሰሞን የሚታየው እብደት ያለማስተዋል እብደት ከዚህ የመጣ ነው። እርግጠኛ መሆን ብዙ ጊዜ አልወድም። እርግጠኛ ሆኜ ግን የምነግራችሁ ማንኛውም እብድ በዚህ አይነት መንገድ የህዝብን ፍላጎት የማያከብር፣ የህዝብን አንድነት የማያከብር፣ ወንድማማችነትን የሚያደፈርስ በአገዛዝም መልክ ይምጣ፣ በቡድንም መልክ ይምጣ፣ በግለሰብም መልክ ይምጣ በትክክል ይሸነፋል። ይሄንን ያለማወላወል እርግጠኛ ሆኜ እነግራችኋለሁ። ችግሩ ከቀመሩ ነው። እኔም በዚህ መንገድ ብሄድበት ፍጹም አላሸንፍም። እናንተም በዚህ መንገድ ብትሄዱበት ፍጹም አታሸንፉም። የዘረኝነት መንገድ ማንንም ወደ የተሳካ ድል አያስጨብጠውም። ትናንት አገዛዙን እንደምናሸንፍ ሁለት ሶስት ሁነን እርግጠኞች የነበር ነው። ቀመሩ ስህተት እንደሆነ ስለምናቅ ነው። የጊዜ ጉዳይ እንደነበር ስለምናቅ ነው። ቀመሩ ስህተት ነበር። ማንም ይሁን ማንም፣ አማራው አረገው፣ ትግሬ አረገው፣ ኦሮሞ አረገው፣ አገዛዝ ነው።
ኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ በጠራው በዚህ ህዝባዊ ጉባኤ ላይም የፓርቲው ዓለም አቀፍ አባላት ተጠሪ አቶ ዮም መሳፍንት በጉባኤው ላይ ባሰሙት ንግግር ላይ እንዳሉት በዝምታ የምናገኘው ክብር በምንም መለኪያ ከሀገር ክብር እንደማይበልጥ በመጥቀስ ከኢዜማ ጋር በጋራ እንስራ በማለት ጥሪያቸውን አስተላልፈዋል።
የሚጮሁት ጽንፈኞች ጥቂት እንደሆኑ ነገር ግን በዝምታ የተዋጠው ብዙሃኑ ካልተነሳ በቀር እነዚህን ጽንፈኞች ማሸነፍ እንደማንችል አምናለሁ። በዝምታ የምናገኘው ክብር በምንም መለኪያ ከሀገር ክብር አይበልጥም። የእኛ ክብር በምንም መስፈርት ከሀገራችን ክብር አይበልጥም። ኑ ዝምታችንን እንስበር። ኑ ሀገራችንን በጋራ እንለውጥ። ኑ ለምንወዳት ሀገራችን ተስፋ ከኢዜማ ጋር በጋራ እንስራ ለማለት እፈልጋለሁ። አመሰግናለሁ በጣም።
በዚሁ ህዝባዊ የውይይት መድረክ ላይም በወቅታዊ ሀገራዊ ጉዳዮችና በፓርቲው ፕሮግራሞች ይዘት ዙሪያ ከተሳታፊዎች ጥያቄ ቀርበው ከመድረኩ መልስ ተሰጥቶባቸዋል።
የእናንተ ፓርቲ ካለው ከዶክተር አብይ መንግስት ጋራ በጣም የቀረበ ግንኙነት እንዳላችሁና እንዲሁም ብዙ ሰው ከዚህ ፊት እንደጠበቀው አልተርናቲቭ ድምጽ ይኖራል የሚል ሁኔታ በነበረበት ሰዓት እናንተ ጭራሽ እንዲያውም የእነሱ ደጋፊ የመምሰል አይነት ሁኔታ አለ ብለው ብዙ ሰዎች ያሟችኋል።
ከዶክተር አብይ መንግስት ጋር እንዲያውም ቀለል አድርጎ ነው ወንድሜ የጠየቀን። ተለጣፊዎች ናቸው ሁሉ ይሉናል፣ ግን መቼስ መገመት ተገቢ ነው። እኔ መለጠፍ ባመንሮ የምለጠፈው ነፍሳቸውን ይማረን አቶ መለስ እያሉ ነው። የዛን ጊዜ ኢህአዴግን እስከ ደገፈ ድረስ ኢህአዴግን ሀሳብ እስካስፈጸመ ድረስ መሀይምም ቢሆን ሚኒስትር መሆን ይችላል ሲሉ ተሯሩጬ ሚኒስትር መሆን ይችል ነበር። ቢያንስ ኮብራ ይኖረኝ ነበር፣ ጥሩ ቪላ ቤት መሬትም ይኖረኝ ነበር። የዛን ጊዜ አልተለጠፍኩም፣ ሌሎቻችንም አልተለጠፍንም። ሞት ከፊታችን እያለ መከራ ከፊታችን እያለ ፈጣሪ አምነን ወገኖቻችን አይረሱንም ብለን ዋጋ ነው የከፈልነው። በመታበይ አይደለም፣ ከኛ በላይ ዋጋ የከፈሉ አሉ። የእኛን እድሜ ግማሽ ሳይኖሩ የሞቱ አሉ። የእኛ መስዋዕትነት ኢመንት ነው። እግዚአብሔር ትንሹን መስዋዕትነት ትልቅ አድርጎ በእናንተ ፊት እንደዚህ በሞገስ አኖረን። ግን ነገን ያላዩ ብዙ ወጣቶቻችን ዋጋ ከፍለዋል። ሰልፍ ለስ የሆኑ ልጆች ግን ቢያንስ በመለጠፍ በጥቅማጥቅም ግን የምንደለል ሰዎች እንዳልሆንን መገመት ቀላል ይመስለኝ።
የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ዜማ በተለያዩ የአሜሪካ ከተሞች መሰል ህዝባዊ ውይይት እንደማያካሄድና ለፓርቲው ማጠናከሪያ ይሁን ዘንድ ከጨረታ 20,000 የአሜሪካን ዶላር መሰብሰቡንም ለማወቅ ተችሏል። ለአሜሪካ ድምፅ ሬዲዮ ዳንኤል አርጋው ነኝ ከሎስ አንጀለስ ካሊፎርኒያ።
የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል።
በመላ ባልደረቦቻችን ስም የምንሰናበታችሁ ስናስተናግዳችሁ የቆየ ነው ሰለሞን አባተና
ትዝታ በላቸው ነን። አብራችሁን ስለቆያችሁ እናመሰግናለን።
የትግርኛ ዝግጅት ከኛ ቀጥሎ ይቀርባል። በእኛ በኩል
ደህና ደሩ
ደህና ደሩ።